ጤና ስጥልኝ የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት ጥር 21 2015 ዓ.ም የጋቢና ቪኦኤ መሰናዶ ጀምሯል። ከኛ ጋር ታመሹ ዘንድ በአክብሮት የምንጋብዛችሁ ኤደን ገረመው መሰናዶውን በመምራት፣ ኤልያስ አስማረ ደግሞ በቅንብሩ ነን። ለምሽቱ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ያነቃቃሉ፣ ሀሳብ ይሰጣሉ ያልናቸውን መራርጠን ያዝንላችሁ። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። በስራት ፍቅሩ ከስራ ባልደረባው ጋር በመሆን የኢትዮጵያን ባህላዊ የቁብ ስራ በቴክኖሎጂ በተደገፈ ዘመናዊ አሰራር እንዲከናወን የሚያደርግ መተግበሪያ አበልጽገዋል። ቴክኖሎጂው ባህላዊ የቁብ አሰባሰብና አወጣጥ ስርዓት ላይ የሚታዩት ችግሮች እንዲቀረፉ ተደርጎ የተሰራ እንደሆነም የዲጂታል እቁብ ስራ አስኪያጅ ሆኖ በስራት ይገልጻል። ከአዲስ አበባው ዘጋቢያችን ገብረ ሚካኤል ገብረ መድህን ጋር ያደረገው ቆይታ በመቀጠል ይቀርባል።
የዲጂታል እቁብ ሀሳብ እንዴት መጣ? ይሄን ቴክኖሎጂ ለመፍጠር ወይ ለማበልጸግ ምንድን ነው ያነሳሳችሁ?
ዲጂታል እቁብን ለመመስረት ያነሳሳን ዋና ፖይንቶች፣ አንድ ጓደኛዬ ወይም ፓርትነር ያለ ዲጂታል እቁብ ላይ መጀመሪያ እኔና እሱ አብረን እየተነጋገርን ላይክ ስለ እቁብ እንዴት አድርገን ነው መቀየር የሚቻለው፣ እንዴት አድርገን ነው ዲጂታላይዝ ማድረግ የሚቻለው፣ ላይክ ምንድነው ችግሮቹ፣ ትራዲሽናል እቁብ ላይ ምን ችግር አለ የሚለውን ነገር በተቻለን አቅም ለማጣራት ወይም ደግሞ ሪሰርችን ለማድረግ ሞከርን። ሶ ኢንዲቪዥዋሊ እየዞርን የተለያዩ ቦታዎች ላይ እንዴት ነው ትራዲሽናል እቁቡ እንዴት ነው የሚሄደው፣ ገንዘብ እንዴት ነው የሚከፍሉት፣ እጣውን እንዴት ነው የሚከታተሉት፣ ሰው ቶሎ ይደርሰዋል ወይ ወይም ሰው ገንዘብ ዲሌ ያለው ወይ ዲፎልት ይደረጋል የሚለውን ነገር ሪሰርቾችን ሰራን ማለት ነው። ትራዲሽናል እቁብ ላይ ወደ ቴክኖሎጂ ዲጂታላይዝ ሊደረግ ይችላል፣ ግን ደግሞ አንዳንድ ችግሮች አሉት። ለምሳሌ እጣ ወጣት ስነስርዓቱ ላይ ትንሽ ከትራንስፓረንሲ አንጻር ከግልጽነት አንጻር አንዳንድ ክፍተቶች ያየንባቸው አካሄድ አለ። ክፍያ ደግሞ ሲፈጸም እቁብ ክፍያዎች ሲፈጸሙ ሰብሳቢ ድረስ ሄዶ በካሽ የመስጠት አካሄድ አለ። ይህንን ነገር ደግሞ መቅረፍ የሚገባል። ሌሎች ደግሞ ዲፎልቶች አሉ። ሰዎች ገንዘቦቻቸውን ዲሌ ያደርጓሉ። አንዳንዴ በጊዜያቸው ላይ ከፍሉ ይችላሉ። በጊዜያቸው በማይከፈልበት ጊዜ ልክ እቁብተኛው እጣ ሲወጣለት ለዛም ሰው የሚደርሰው ገንዘብ ወይ ይዘገይበታል ወይም ደግሞ የተቀነሰ ወይም የተቆረጠ ገንዘብ ይደርሰዋል ማለት ነው። ሰዎች በትውውቅ ብቻ ነው እንትን የሚሉት። ሰው በትውውቅ ከሆነ ዝም ብሎ ሰው አንድ ሰው ሄዶ አምኖ ይሰጠዋል። አምኖ ነገ ግን ይመለስልኛል ብሎ ነው የሚሰጠው። በዛ ጊዜ ላይመለስ ይችላል። ገንዘብ በጊዜው ላይሰጥ ይችላል። ገንዘቡ ደግሞ ያ ሰው ምንም አግሪመንት የለውም፣ ውል የለውም ከዛ ሰው ጋር፣ ገንዘቡንም ይዞ ሊጠፋበት ይችላል። ይሄ ባህላዊ እቁብ ላይ አንድ ያየነው ችግር ነው። ሁለተኛ ደግሞ እጣ ወጣት ስነስርዓቱ ላይ እጣ ወጣቱ ሲወጣ ለምሳሌ አንዳንድ ቦታዎች ላይ ያየናቸው ምንድን ነው፣ አንዱ እጣ እንዲወጣለት ወይም በትውውቅ ሊሆን ይችላል ወይም ደግሞ የተለያዩ ነገሮችን በመጠቀም ልክ እጣ ወጣቱን ወደ ራሱ የሚወስድበትም አካሄድ አለ። ለምሳሌ ያየናቸው እጣው ለምሳሌ እጣው እንዲወጣለት ከተፈለገ እጣው ላይ የእሱ ስም ብቻ ሁሉም ላይ ይጻፍና አውጡ ይባላል። ልክ አውጥ ሲያወጣ እሱን የደረሰው ቤዚካሊ። ሶ እጣ ወጣት ስነስርዓቱ ላይም አንድ ክፍተት አይተናል ማለት ነው። ሶስተኛ ደግሞ የፔመንት ኤክስቼንጁ ላይ ቅድም እንደተናገርኩት ፔመንት ክፍያ ስርዓቱ ላይ ሰዎች በካሽ የሚከፍሉበት አካሄድ ስላለ ይህም ደግሞ ሀገራችን ኢትዮጵያም ራሱ የገንዘብ ስነስርዓቱን በሙሉ የገንዘብ እንቅስቃሴውን ሙሉ ለሙሉ ወደ ባንክ ስርዓት ላይ ለማስገባት በጣም ትልቅ ስራ እየተሰራ ነው ያለው። ከዚህ አንጻር ደግሞ ችግር ይፈጥራል ማለት ነው የገንዘብ እንቅስቃሴው። አራተኛ ደግሞ ባህላዊ ቁብ ላይ ያየናቸው ችግሮች ውስጥ አንደኛ ገንዘቡ ኮሌክት ከተደረገ በኋላ ስፔሻል አንዳንድ እቁቦች ላይ ምን ይደረጋል? ያንን ገንዘብ ለራሳቸው ጥቅም የመዋል አካሄድ አለ። ያንን ኮሌክት የተደረገ ገንዘብ ማለት ነው። በዛ ጊዜ ያደረጉት ነገር ቢዝነሱ ወይ ሰክሰስፉል ሊሆን ይችላል ወይም ደግሞ ላይሳካ የሚችልበት አካሄድ አለ። በማይሳካበት ጊዜ የእቁብተኛው ገንዘብ በዛ ጊዜ ላይሰጠው የሚችልበት አካሄድ ይኖራል ማለት ነው። ሶ ትራዲሽናል እቁብ ላይ ያሉትን ችግሮች ካየን በኋላ ይህን ነገር እንዴት ነው ልናሻሽል የምንችለው፣ እንዴት አድርገን ነው ችግሮቹን መቅረፍ እንችላለን የሚለውን ነገር ተነጋገር እና ወደ ቴክኖሎጂ ዲቨሎፕመንት ወይም ደግሞ ቴክኖሎጂ ወደ መስራት ተሰማራን ማለት ነው። ልክ ቴክኖሎጂ ከተሰራ በኋላ ደግሞ የተለያዩ ባለሀብቶችን ደግሞ በመሰብሰብ ደግሞ እነሱ ሼርሆልደሮች በማድረግ እነሱን እነዚህ ስራ ላይ እንዲሰሩ እና እዚህ ለውጥ ላይ ትልቅ ስራ እንዲሰሩ እነሱን ማስገብተን አብረን መስራት ጀመርን ማለት ነው። ሰው ዲጂታል እቁብ እንደዚህ የተመሰረተው ማለት ነው።
አሁን የዲጂታል እቁብ ቴክኖሎጂ በእቁብ አሰራር ይዟቸው የመጡ አዳዲስ ገጽታዎች የአሰራሮች ምንድን ናቸው?
ዲጂታል እቁብ ይዞ የመጣው የመጀመሪያው አንደኛ የማይተዋወቁ ሰዎች ግን ተመሳሳይ ፍላጎት ያላቸው እቁብተኞች አብረው የሚጥሉበትን አካሄድ ፈጥሯል ማለት ነው። ለምሳሌ አንድ አዲስ አበባ ያለ ሰው በወር ሊሆን ይችላል 1000 ብር ወይ 2000 ብር ለመጣል ፍላጎት ቢኖረው፣ ሌትሴ ደግሞ አዳማም ሊሆን ይችላል ክፍለ ሀገር ላይ ያለ ሰው ደግሞ እንደዛ ዘሴም ፍላጎት ቢኖረው ግን ሁለቱም ተገናኝተው ባይተዋወቁም ደሞ ጂኦግራፊካል ሎኬሽናቸው የተለያየ ቢሆንም ግን አብሮ በዲጂታል እቁብ አፕሊኬሽን ተገናኝተው እቁብ የሚጥሉበትን አሰራር ፈጥረናል ማለት ነው። ሁለተኛው ደግሞ ከባህላዊ መንገድ በካሽ ነበር እንቅስቃሴ ያለው ሁሉንም፣ አሁን ደግሞ በዲጂታል እቁብ እናርገናል። ሙሉን እንቅስቃሴ እንዳለ ወደ ባንክ ስርዓት አስገብተናል ማለት ነው። ወደ ባንክ ስርዓትም ደግሞ ስናስገባው ቀጥታ ፔመንታቸውን ሄደው ባንክ ላይ እንዲከፍሉ ሳይሆን በቀላሉ አፕሊኬሽናቸውን ተጠቅሞ ሲቢ ሞባይል ባንኪንግ፣ ሲቢ ብር ወይም ቴሌብርን በመጠቀም በቀላሉ ፔመንቶች እንዲከፍሉ መስመር ዘርግተናል ማለት ነው። ሶስተኛው ደግሞ ባህላዊ እቁብ ላይ እጣ ወጣት ስነስርዓቱ ለምሳሌ በሳምንት አንዴ በግሮሰሪ ወይም ሬስቶራንት ላይ ተገናኝተው የተለያዩ እጣ ወጣት አካሄዶች የሚሄዱበት አሰራር አለ። እሱን አሰራር ደግሞ በአፕሊኬሽናቸው ደግሞ ቁጭ ብለው ስልኮቻቸውን በመጠቀም በቀጥታ እጣ ወጣት ስነስርዓቱን ደግሞ የሚከታተሉበትን አካሄድ ፈጥረናል ማለት ነው። የተለያዩ ደግሞ የእቁብ አይነቶችን ሰርቪሶችን ከትናል ማለት ነው። ለምሳሌ ፖፑላር እቁብ የምንለውን ለምሳሌ ቅድም የነገርኩ ተመሳሳይ ፍላጎት ያላቸውን እቁብተኞች የሚያገናኝ ፖፑላር እቁብ የምንለው አለ። ፖፑላር እቁብ ውስጥ የተለያዩ አይነት እቁብ አይነቶች አሉ። ለምሳሌ ሰራተኞች የሚጥሉት የእቁብ አይነት አለ። ሁለተኛ በትራንስፖርት ዘርፍ ላይ የተሰማሩ ሹፌሮች የሚጥሉት የእቁብ አይነት አለ። ሶስተኛ ደግሞ በንግድ ዘርፍ ላይ ወይም ደግሞ ነጋዴ የሆኑ ደግሞ እቁብ የሚጥሉበት አካሄድ አለ ማለት ነው። በዚህ ፖፑላር እቁብ ላይ ተመሳሳይ ፍላጎት ያላቸው ለምሳሌ አንድ ሰራተኛ ከአንድ ሰራተኛ ጋር አንድ አይነት አማውንት የሚጥል ከሆነ አብረው በዲጂታል እቁብ አፕሊኬሽን ላይ ተገናኝተው የሚጥሉበትን አካሄድ ፈጥረናል ማለት ነው። ሌላ ሁለተኛው ደግሞ የድርጅት እቁብ ወይም ደግሞ ኮርፖሬት እቁብ ብለን ደግሞ የፈጠርነው አለ። ይሄ ደግሞ ኮርፖሬት ውስጥ ለምሳሌ ሰራተኞች አንድ ድርጅት ውስጥ ያሉ ሰራተኞች ለብቻቸው መጣል ቢፈልጉ እንደ ድርጅት ደግሞ ድርጅቱ ሙሉ ለሙሉ ለሰራተኞች ዋስትና ይወስድላቸውና ላይክ ለምሳሌ አሁን ይህንን ሰራተኛ ከወጣ ወይም ደግሞ በሚለቅ ጊዜ እናሳውቃለን በሚል አንድ አግሪመንት ከዲጂታል እቁብ ጋር በሚፈራረመው አንድ አግሪመንት ሰራተኞቹ በቀላሉ ዲጂታል እቁብ ኦፊስ ድረስ መምጣት ሳይጠበቅባቸው በቀላሉ እቁብ የሚጠሉበትን ማሰራር ፈጥረናል ማለት ነው። የድርጅት ሰራተኞች ለብቻቸው ማለት ነው። ሶስተኛ ደግሞ የማህበር እቁብ ብለን ደግሞ የፈጠርነው አለ። ስቲል ቅድም መጀመሪያ ላይ ተመሳሳይ ፍላጎት ያላቸውን ነበር ያለው፣ ግን ተመሳሳይ ፍላጎት ያላቸውና ደግሞ የሚተዋወቁ ሰዎች አብረው የሚመጡ እንዴት ነው ዲጂታል እቁብ ላይ ደግሞ የተናገሩት የሚለውን ነገር ደግሞ አስበን የማህበር እቁብ የሚል ፈጥረናል ማለት ነው።
የእቁብ ቴክኖሎጂ በዚህ በባህላዊው የእቁብ አሰራር ውስጥ የነበሩትን ችግሮች ምን ያህል ይቀርፋችኋል? ምን ያህል ተጽዕኖ ይፈጥራል ብላችሁ ታስባላችሁ?
አንዳንድ ያየናቸው ችግሮች ምንድን ነው? ገንዘብ ሰብሳቢዎች ገንዘቡን ኮሌክት ካደረጉ በኋላ ላይገኝ ሊጠፉ ይችላሉ ወይ ገንዘብ የጠፋባቸው ወይም ደግሞ ዲጂታል እቁብን ተጠቀሙ ብለን ስንጠይቃቸው እኛማ ከዚህ በፊት ተበልተናል፣ እንዴት ነው የምንጀምረው? እናንተስ ምንድን ነው ማስተማመኛቸው የሚል ነገር አለ። ሷድ እንደ ዘዴ ሙሉ ዋስትና ያለው ነገር በግለሰብ የሚሰበሰብን ነገር ወደ ድርጅት ሌቭል ተደርጎ ድርጅት ሌቭል ሲሆን ደግሞ ድርጅቱ ቴክኖሎጂውን ይዞ ግን ሙሉ ለሙሉ ገንዘብ እንቅስቃሴው እንዳለ በባንክ ስርዓት ውስጥ አስገብተናል። ሶ ይሄም ትልቅ ችግር የሚፈታ ነገር ነው። ሰው ሁሉም እቁብተኛ ዲጂታል እቁብ ላይ ሲገባ ልክ እጣ ሲወጣለት ወይም ደግሞ መጨረሻ መጀመሪያም ሊወጣለት ይችላል። በዛ በሚወጣበት ሳለ ዲጂታል እቁብ ሙሉ ለሙሉ የወጣለትን ገንዘብ በስትክል ይሰጠዋል ማለት ነው። ሰው ገንዘብ ዲሌይ የለም፣ በስትክል ነው የሚሰጠው። ፔመንቱን በቀላሉ ነው የሚፈጽመው፣ እጣውን አፕሊኬሽን ላይ ነው የሚከታተለው። ሰው እዚህ መምጣት የሚጠበቅበት ልክ እጣ ሲወጣለት እና ልክ መጨረሻ ላይ ቅድመ ሁኔታዎች ማሟላት ሲኖርበት ብቻ እዚህ መምጣት ይኖርበታል ማለት ነው።
በጣም ነው የማመሰግነው። እግዚአብሔር ይስጥልኝ።
ቴንክ ዩ። በጣም ነው የማመሰግነው።
ኑሮ በጤንነት የ15 ደቂቃ የጤና ቅንብር ከአሜሪካ ድምፅ ኢትዮጵያን ጨምሮ ከተለያዩ የአፍሪካ ሀገሮች የጤና ባለሙያዎች ማብራሪያ የሚሰጡበት እንዲሁም የጤና ተግዳሮቶችና መፍትሄዎች የሚቃኙበት ነው። ጤና ነክ ርዕሰ ጉዳዮች፣ የአካል ብቃት፣ ስነ ውበት፣ አዳዲስ ግኝቶች፣ ምርምሮችና ውጤቶቻቸው ይቀርቡበታል። በየሳምንቱ በሚነሱ የጤና ጉዳዮች ላይም ዓለም አቀፍ ባለሙያዎች ይጋበዛሉ። ኑሮ በጤንነት በአሃዱ ራዲዮና ቴሌቪዥን በቅርብ
አስከትለን ደግሞ የምናልፈው ወደ ባህር ዳር ነው። ኢየሩሳሌም የህፃናትና ማህበረሰብ ልማት የተባለ ግብረሰናይ ድርጅት በአስቸጋሪ የኑሮ ሁኔታ ውስጥ የነበሩ ላላቸው 91 ወጣት ሴቶች ስልጠናና የመስሪያ ገንዘብ በመስጠት የተለያየ ሙያ ላይ ሲያሰማራ መቆየቱን ከሰሞኑ አስታውቋል። በቅርቡ ባዘጋጀው የማበረታቻ ሽልማት ላይም ደግሞ ታድመናል። አስቴር ምስጋናው ዘገባ አላት።
መቅደስ እንደምትባል የገለጸችልን ወጣት በሴተኛ ዳሪነት ስራ ተሰማርታ እንደነበርና አስቸጋሪ የህይወት መስመር እንዳሳለፈች ትናገራለች።
ለሰራለው ግን አንድ ወስ ይባርክ ያለው ምክንያቱም ብሩ 500 ራሱ ተቀበል ለሰከንድ ነው ያደረኛለው ለኔ ማለት ነው። ግን ምንም ነገር ጥቅም የለም። ከዛ ለመስመር ላይ የሰራው ገጣሚ ፖሊሶች እንደዚህ ድርጅት አለ እንደዚህ ለምን አትገቡ አሉ።
ኢየሩሳሌም ህፃናትና ማህበረሰብ ልማት የተባለ ድርጅት ሴተኛ ዳሪዎችን ጨምሮ በአስቸጋሪ የኑሮ ሁኔታ ውስጥ የነበሩ ሴቶችን መልምሎ ስልጠና ሲሰጥ የድሉ ተጠቃሚ እንደሆነች ትናገራለች። ድርጅቱ በሰጣት የ20 ሺህ ብር መነሻ ገንዘብ ጸጉር ቤት እንደከፈተችና ውጤታማ እንደሆነችም ታብራራለች። ልክ እንደ መቅደስ በአማራ ክልል በተለያዩ አካባቢዎች የሚገኙ በአስቸጋሪ የኑሮ ሁኔታ ውስጥ የነበሩ 91 ሴቶችን ኢየሩሳሌም ህፃናትና ማህበረሰብ ልማት ድርጅት ውስጥ ከ3 እስከ 4 ወር ስልጠና ካገኙ በኋላ በሚፈልጉት ሙያ እንዲሰማሩ የ20 ሺህ ብር መነሻ ካፒታል እንደተሰጣቸው ይናገራሉ። ከመሸንቴ የመጣችው ለምለም አሰፋ ከሴተኛ ዳሪነት ህይወት ወጥታ ጸጉር ቤት ከፍታ ከሷ አልፎ ለወንድሟም የሥራ ዕድል እንደከፈተ ችለት ትናገራለች።
ወደ 3 ወር ስልጠናለሁ። ያ በመትፈልግ የሙያ ዘርፍ ተሰለጥኛለሽ። ልብስ ቤት፣ ጸጉር ቤት በቃ ይፈልግሽ የምትፈልጊው ይሄንን አድርጋለሁ። ከጤናሽን ከምንሽን አቅም የሚያስሄድሽን ሰጥሻለሁ። የሥራ ዘርፍ አለ መርጥሽ ትገቢያለሽ። ስልጠና 3 ወር ይሰጣል። ከዛ በኋላ ምግብ አልባሳት በቃ አውጡን ደፍተን ነው ምግብ በቃ ማናደርገው። አሁን ከዛ ህይወት ሲቀየር በቃ ረፍትን ሰላምን ጭራሽ ዘመድ ሄድሽ መጠየቅም በጊዜ መግባት በጣም ደስ የሚል ነው።
አንቺ ምን መዋሙ ያመረጥሽ?
አሁን እኔ የመረጥኩት ጸጉር ቤት የሴቶች ጸጉር ቤት እና በጣም ሰራለሁ። ጥሩ ነው እየሰራው ነው። እግዚአብሔር ይመስገን። አዎ ከፍቻለሁ። ወንድሜ ገጠር ነበር። ከሱ ለሱ ሁሉ አምጥቼ ወንዶች ጸጉር ቤት ስትራላይዘርና ከሰዎች ላይ ማሽን ገዝቼ እሱ ራሱ ትምህርቱን ጨርሶ እዛ ነበረ አምጥቼ ለሱም ጸጉር ቤት ከፍቼለታለሁ። እነሱ የሰጡን የ20 ሺህ ብር ዕቃ ገዝተው ነው። ኖርማሊ ግን ከዛ ከዕቃው ሌላ አንድ ካስክ ጨምሬያለሁ። ካስክ ዛሬ ስንት ብር ነው? በጣም ውድ ነው። ሲቀጥል ከዛ በኋላ ደግሞ ለወንድሜ ደግሞ የስራ እድል ፈጥሬለታለሁ።
የሰጣቸውን ገንዘብ በአግባቡ ተጠቅመው በአንድ ዓመት ውስጥ የራሳቸውን ህይወት የቀየሩ አለፍ ሲልም ለሌሎች የተረፉ ሴቶች ህይወት የገመገመው ኢየሩሳሌም የማበረታቻ ሽልማት በቅርቡ አካሂዶ ነበር። በእለቱ የ8 ሺህ ብር ድጋፍም የተሰጣቸው አሉ። በሽልማቱ ስነ ስርዓት ላይ ንግግር ያደረጉት ኢየሩሳሌም ህጻናትና ማህበረሰብ አቀፍ ልማት ድርጅት ስራ አስኪያጅ አቶ ሙሉጌታ ገብሩ የሚከተለውን መልእክት አስተላልፈዋል።
ይህ የመጀመሪያ የምንሰራው እነዚህ ልጆች የስነ ልቦና ትምህርት ነው የምንሰጠው። ማስተካከል አስተሳሰባቸውን የመቀየር እና በሁለት እግራቸው እንዲቆሙ በራሳቸው እንዲተማመኑ ማንነታቸውን እንዲያገኙ ነው የምንሰራው። ከዛ በኋላ ግን የሙያ ክህሎት በመረጡት ነው የምንሰጠው። ስለዚህ በዛ መሰረት እንግዲህ ህይወት ሰርተን የምናገኛት ነች። ተሰርታ ጠብቀን ህይወት ተሰርታ አለ። እያንዳንዱ ሰው ህይወቱን መስራት ያለበት ራሱ ነው። እዚህ ጋር ደርሳለሁ፣ እንዲህ አደርጋለሁ፣ እንዲህ ሆናለሁ፣ ቤተሰብ መሰርታለሁ፣ ስራ አገኛለሁ፣ እማራለሁ ብሎ ራሱ ነው ህይወትን እያንዳንዱ ሰው የሚሰራት ማለት ነው። ከዛ ውጭ ከሌላ የምናገኘው ነገር ብዙ አይጠቅመንም። በራሳችን የምናመርተው በራሳችን ላይ ስንቆም በራሳችን ስንተማመን በእውቀታችን በችሎታችን ሰርተን ስናገኝ ነው ጥሩ የሚሆነው። ለምሳሌ መረዳት የሚችል ሰው እስከ ተወሰነ ጊዜ ነው የሚረዳው፣ ያ አይቀጥልም። ስለዚህ በአብዛኛውን ነገር በራስ የመተማመን በራስ የመቆም እና ራስን የማዳመጥ ችሎታን የማወቅ በዛ ችሎታ ተጠቅሞ ኑሮን ለማሸነፍ መጣር።
እነዚህ አብዛኛዎቹ ከሴተኛ አዳሪነት ህይወት የወጡ 91 ወጣት ሴቶች ካሳለፉት የህይወት ተነስተው አሁን ያገኙትን ጥቅም ሲናገሩ እንባ ይተናነቃቸው ነበር።
ቢዝነስ ስራ ቤት የነበርኩት መስመር ላይ ነበር የነበረ ከምላችሁ በላይ ካሳቢያው ልጠጣለሁ፣ ሲጋራ ጭሳለሁ፣ ቅማለሁ፣ በጣም እናደራለሁ። ራሴን ለማጥፋት ሞክሬ ነበረ እና በጩቤ ራሱ በዚህ ስራ ምክንያት በጩቤ ጭቅላቶ ብቻ ነበር። በኢየሩሳሌም ትንሽ እያመመኝ ነበር። የሆነ ጭንቅላቴ ነው ብዬ መንካት እንትን ነበረ እና አባይ በጣም አመሰግናት እሷ ናት። በቃ ይወትኝ በቃ ለኢየሩሳሌም ድርጅት እንደዚህ ባለል ብይታ ማከራቸዋለን እንደዚህ ብቶኝ እንደዚህ ምናምን በሕክምና በቃ እንደት እንደ ወንድም ሆነው ይመክሩናል። ይሁን
የባህር ዳር ከተማ አስተዳደር ሴቶችና ህጻናት ጉዳይ መምሪያ ኃላፊ ወይዘሮ የሻለም ፋንታውን ሌሎች ግብረሰናይ ድርጅቶች በሴቶች ላይ እንዲሰሩ ጥሪ አቅርበዋል።
ለሰባተኛ ጊዜ ያስመረቃል። ስለዚህ ሌሎች መንግስታዊ ድርጅቶች ማለት እባካችሁ እንደዚህ አይነት ነገር ትውልድ መቅረጽ እየሰራችሁ በምሳሌም በዚህ ቀጣይም ሰፋ አድርጎ በተለይ ደግሞ አማራጭ አጥተው ማሳደግ አጥቷቸው ራሳቸው መሆን አጥቷቸው በየጎዳናው ከፖሊስ የአይጥና ድንበት ሩጫ አውጥተው ዛሬ ራሳቸውን ችለው ነገ የብዙ ድርጅት የብዙ መስራቤ ወይም ባለሙያ ባለቤት ልትሆኑ በዝግጅት ላይ ናላችሁ እና እንኳን ደስ አላችሁ።
ከተቋቋመ ከ35 ዓመት በላይ እድሜ ያስቆጠረው የኢየሩሳሌም ህጻናት ማህበረሰብና ልማት ድርጅት በኢትዮጵያ በአማራ በኦሮሚያ በደቡብ በሐረሪ ክልሎች እንዲሁም በአዲስ አበባ በጤና በትምህርት በሴቶች ላይ ሰራና በቀጥታም ሆነ በተዘዋዋሪ ከ3 ሚሊዮን በላይ የህብረተሰብ ክፍሎችን በተለያዩ መስክ ተጠቃሚ ማድረጉን የድርጅቱ ስራ አስኪያጅ አቶ ሙሉጌታ ገብሩ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በመቀጠልም እናልፈው ወደ ካፒና መዝናኛ ዜናዎች ነው። በታላቋ የኢትዮጵያ ንግስት ሳባ ዙሪያ የሚያጠነጥን ፊልም እየተሰራ መሆኑን ከሰሞኑ ሰምተናል። በሌላ በኩል ደግሞ ኢትዮጵያና ታላላቅ የጃማይካ አርቲስቶችን ያጣመረ ዓለም አቀፍ የሙዚቃ ፌስቲቫልም እየተሰናዳ መሆኑንም ሰምተናል። ይሄና ሌሎች መሰናዶችን አስከትዬ አቀርብላችኋለሁ። ኢትዮጵያውያንና ጃማይካውያን አርቲስቶች የተጣመሩበት የሙዚቃ ፌስቲቫል በጃማይካ ሊካሄድ መሆኑን አቢሲኒያና ንጉስ ኢንተርቴይንመንት አስታወቁ። በትላንትናው ዕለት በማሪዮት ሆቴል መግለጫ የሰጡት ተቋማቱ ሮያል የሙዚቃ ፌስቲቫል ከነጥብ በመጠቀም የኢትዮጵያን በጎ ገጽታ ለዓለም ለማስተዋወቅ ያለመ ያሉትን ፌስቲቫል አስተዋውቋል። ሮያል የሙዚቃ ፌስቲቫል በሬጌ ሙዚቃ ላይ የተሰማሩ ኢትዮጵያውያንና ጃማይካውያን አርቲስቶች ስራዎቻቸውን እንደሚያሳዩበትም ከንጉስ ኢንተርቴይንመንት የፌስቡክ ገጽ ላይ ያገኘነው መረጃ ያመለክታል። አቢሲኒያ ኢንተርቴይንመንትና ንጉስ ኢንተርቴይንመንት በመተባበር የሚያዘጋጁት ይህ ግዙፍ ፌስቲቫል ከግንቦት 18 እስከ ግንቦት 22/2015 ዓ.ም ድረስ በጃማይካ ሞንቲጎ ቤይ እንደሚካሄድም ተገልጿል። በዚህ ፌስቲቫል ላይ ከጃማይካ ተወዳጅ የሆኑ የሬጌ ሙዚቃ አቀንቃኞች መካከል ጄሲ ሮያል፣ ሲዝላ ኮሎንጂ፣ ጁሶን ፓንተን፣ ሚኪ ግንራል እንዲሁም ደግሞ ከኢትዮጵያ ዳዊት ጽጌ፣ ሳሚዳን፣ ልጅ ሚካኤል፣ ካስማሰ፣ ዮሐና፣ ኒና ግርማና ያሬድ ንጉ ስራዎቻቸውን እንደሚያቀርቡ ተገልጿል። ሁለቱ ተቋማት ዓለም አቀፍና የሀገር ውስጥ የመዝናኛ ዝግጅቶችን በማዘጋጀት ከ15 ዓመታት በላይ የላቀ ልምድና ችሎታ እንዳላቸውም አስታውቀዋል። ጥቁሮችና በተለያየ መድሎ ስር ከሚኖሩ ከዝቅተኛ ማህበረሰብ የመጡ የጥበብ ሰዎችን ስራዎች ለእይታ እንዲቀርቡ የሚያደርገው የዲዝኒ ወርልድ አንድ ተቋም የሆነው ኦኒክስ ኮሌክቲቭ በኢትዮጵያዊቷ ንግስተ ሳባ ታሪክ ላይ የሚያተኩር የአንድ ሰዓት እርዝመት ያለው ተከታታይ ፊልም እያዘጋጀ መሆኑን አስታወቀ። ይህ ፊልምም የጽሁፍ ስራው ሲጠናቀቅ ሁሉ በተሰኘው የፊልም አውታር ላይ ለእይታ እንደሚቀርብ ኦኬ አፍሪካ በዚህ ሳምንት ዘግቧል። ኦኒክስ ዝቅተኛና ወክልና የሌላቸውን ማህበረሰቦችን ታሪኮችና ተግዳሮቶች ዙሪያ የሚሰሩ የጥበብ ስራዎችን በማጉላት ለህዝብ ተደራሽ እንዲሆኑ በማድረግ ያተኩራል። ይሄ በንግስተ ሳባ ላይ የሚያተኩር ፊልምም ንግስቲቷ ኢትዮጵያን እንዴት በዓለም ላይ ካሉ ሀገራት ተርታ እንድትሰለፍ እንዳደረገች የሚያሳይ ይሆናል ሲልም ኦኬ አፍሪካ ዘግቧል። ፊልሙን ፕሮዲውስ ያደረገው የብላክ ፓንተር ፊልሞችን ዳይሬክት የሚያደርገው ሪያን ኮግል ሲሆን በየሎ ጃኬትስና ቻንትሊ ዌል በጻፈችው ሱፐር ገርልስ የተወነች ትውልደ ኢትዮጵያዊቷ አዚ ተስፋዬ በፈጠራ ኃላፊነት እንደምትሳተፍበትም ተገልጿል። አዚ ተስፋዬ እንደ አውሮፓውያን አቆጣጠር በ1922 በታህሳስ 20 በኦሬንጅ ካውንቲ ካሊፎርኒያ አሜሪካ የተወለደች ትውልደ ኢትዮጵያዊት ተዋናይት ስትሆን ሱፐር ገርል በተሰኘው ፊልም ላይ ከመተወን በተጨማሪም እንደ አውሮፓውያን አቆጣጠር በ2014 ጄን ዘ ቨርጅን እና በሲልከን ቫሊ ፊልሞች ላይ በጸሐፊነትና በተዋናይነት የሰራች ታዋቂ አርቲስት ናት። አዚ ተስፋዬ ምንም እንኳን በኩዊን ሺባ ፊልም ላይ ብትሰራም እስካሁን ድረስ ግን በፊልሙ ላይ ማን እንደሚተውን ይፋ አልተደረገም። በመጨረሻም አንድ አመት ከፈጀ ቁፋሮ በኋላ በግብጽ 4300 አመታትን ያስቆጠረ አንድ ጥንታዊ መቃብርና መሚዎች ተገኝቷል። በቅርቡ ከተገኙት በደርዘን ከሚቆጠሩት ቅርሶች መካከል ይህኛው አንዱ ነው። ለአንድ አመት ያህል ቁፋሮ ከተካሄደ በኋላ ታዋቂው አርኪኦሎጂስት ዛሂ ሐዋስ መገኘቱን በግብጽ ውስጥ ካሉት ጥንታዊ የድንጋይ ህንጻዎች ውስጥ አንዱ በሆነው በግስል አልሙዲር እንዲሁም ታላቁ መቃብር ተብሎ የሚጠራውን ስፍራ ይፋ አድርጓል። ከእነሱ መካከል ክሙም ዲጄዴፍ ከአምስተኛው ሱራ መንግስት የመጣ ቄስ ሚስተር ጠባቂ የሚል ማዕረግ ያለው የቤተ መንግስት ጠባቂ ባለስልጣንና ሜሪና ሄካሼፔፕስ የተባሉ ሰዎችም እንደተገኙም ተዘግቧል። ሐዋስ ስለ ሄካሼፔፕስ በሰጠው መግለጫ ይህ መሚ እስካሁን በግብጽ ከተገኙት እጅግ ጥንታዊና የተሟላ መሚ ሊሆን ይችላል ያለ ሲሆን በቁፋሮ የተገኙ ሌሎች ዋና ዋና ግኝቶች፣ ምስሎችና ከተቦችም እንደሚገኙ አስታውቋል። በተመሳሳይ ባለፈው ሳምንት ተመራማሪዎች ሌሎች ብዙ ግኝቶችን አግኝተዋል። ለአብነትም ከክርስቶስ ልደት በፊት ከ1800 ዓመተ ዓለም እስከ 1600 ዓመተ ዓለም እድሜ ያላቸው በካይሮ በስተደቡብ ሉክሰር ከተማ አቅራቢያ የሚገኙ በደርዘን የሚቆጠሩ የቀብር ስፍራዎች ተገኝተዋል። በተጨማሪም የካይሮ ዩኒቨርሲቲ የሳይንስ ሊቃውንት ቡድን ከዚህ ቀደም ስለተገኘውና በአስራዎቹ እድሜ ውስጥ ስላለው አንድ ታዳጊ መሚን በተመለከተ ዝርዝር ጉዳዮችን በዚህ ሳምንት ይፋ አድርጓል። ቡድኑ ባደረገው የሲቲ ስካን አማካኝነት ከሟቹ ታዳጊ የተገኙት ክታቦች ታዳጊው በግብጽ የስልጣን ተዋረድ ውስጥ እጅግ ታላቅ ስፍራ ከነበራቸው መካከል መሆኑን መገንዘብ መቻላቸውንም ጨምሮ አስታውቋል። እነዚህ አዳዲስ ግኝቶችም ቱሪዝም ታላቅ ገቢዋ ለሆነችው ግብጽ ተጨማሪ የብስራት ዜናዎች ሆነዋል።
ጋቢና ቪኦኤ ከጥር 24 2015 ዓ.ም ጀምሮ በሌላ አማራጭ ይከሰታል። ባህዱ ራዲዮና ቴሌቪዥን ከመላ ዓለም የተገኙ የወጣቶችን ስኬት፣ የዕለት ተግዳሮቶችን የሚመለከቱ ትኩስ መሰናዶዎች ይቀርቡበታል። የወጣቶችን ሐሳብ፣ ህልምና ስጋት ካለ ገደብ የሚያስተናግዱ መድረኮች ተካተውበታል። የመዝናኛውን ዓለም፣ የፍንደቃውን ገጽ የሚዳስሱ አፍታዎችም የጋቢና ቪኦኤ አካል ናቸው። ዘውትር ከምሽቱ 2 ሰዓት ጀምሮ ከመደበኞቹ የአሜሪካ ድምፅ መገኛ አውታሮች በተጨማሪ ባህዱ ራዲዮና ቴሌቪዥን ተከታተሉን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ዓለም አቀፉ የብስክሌት ፌዴሬሽን በሚያወጣው መረጃ መሰረት ከኢትዮጵያ የምንጊዜም ሶስተኛ ምርጥ ብስክሌተኛ ነው የተባለው ኪያ ጀማል ተቀማጭነቱን በስፔን ላደረገው ኤጁኬት ፈርስት የተባለ የአሜሪካ ብስክሌት ቡድን በቅርቡ መስፈረሙን አሰምተናችሁ ነበር። አሁን ደግሞ በሄደበት በአውሮፓ የመጀመሪያ ውድድሩን ማድረጉን ሰምተናል። ኪያ ጀማልና እናቱ ከአዲስ ቸኮል ጋር ከዚህ ቀደም ያደረጉት ዘገባ ቀጥሎ ይቀርባል።
የድሬዳዋ ፖሊስ ብስክሌት ክለብ አባል ሆኖ በሀገርና አህጉር አቀፍ ውድድሮች ላይ ባስመዘገባቸው ድሎቹ የአሜሪካ ድምፅ እንግዳ የነበረው ኪያ ጀማል አሁን ዓለም አቀፍ ፕሮፌሽናል ብስክሌተኛ የሚያደርገውን ውል በአሜሪካው ኤጁኬሽን ፈርስ ፈርመዋል። ከዚህ በፊት በቤተሰቦቹ ወጪ በአውሮፓ ቤልጅየም የመወዳደር እድልን አግኝቶ የነበረው ኪያ ጀማል ባለፈው አንድ ዓመት ተደጋጋሚ ጉዳትም ተደጋጋሚ ስኬትም እንዳስመዘገበ ይናገራል። ወደ ፕሮፌሽናልነት የሚመሩት ስልጠናዎችንም እንዲሁ አግኝተዋል።
የሄድኩት ቀጥታ ወደ ደቡብ አፍሪካ ነው። ከዓለም ብስክሌት ማሰልጠኛ ቅርንጫፍ አለው። ዋናው ስዊዘርላንድ ነው። ደቡብ አፍሪካ ላይ ቅርንጫፍ ያለው እዛ ለአንድ ወር ተኩል ስልጠና ነበረን። ውድድሮችም እያደረግን ነበር። እዛ ላይ ከ23 ዓመት በታች ቱር ዱ ኬፕ የሚባል ጨዋታ ላይ ሁለተኛ ሆኜ ጨረስኩ። እዛ ቀጥታ ወደ ግብጽ ሄድን። ብሔራዊ ቡድን ወክዬ ለአፍሪካ ሻምፒዮን እዛ ላይ ውጤት አልመጣም፣ ወድቄ ነበረ። ከዛ ወደ ኢትዮጵያ ላይ የተመለስ ነው። ኢትዮጵያ ሻምፒዮን ነበር እዚሁ ድሬዳዋ ላይ። እሱን በአንደኝነት ሁለት ጨዋታ ነበረ፣ ሁለቱም አንደኛ ሆንኩኝ። በዛ ውጤት መሰረትና በደቡብ አፍሪካው ደግሞ ወደ ስዊዘርላንድ አቀን ነው ወደ ዋናው ማሰልጠኛ። እዛ ሁለት ወር ቆይታ ነበረኝ። ከ23 ዓመት በታች ቱር ደ ፍራንስ ተካፈልኩኝ። እንደገና ዓለም ሻምፒዮን አውስትራሊያ ላይ ተጫወትን። አውስትራሊያ ላይም የዓለም ሻምፒዮን ላይ ያው ከኢትዮጵያ እኔ ብቻ ነበር የተሳተፍኩትኝ። የዓለም ብስክሌት ፌዴሬሽን ነበር ወጪውን ሸፍኖ የወሰደኝ እና እዛ ላይ ሶስት ዙር ሲቀር ነበር የወደኩትኝ። ትንሽ መጠነኛ ጉዳት ደርሶብኝ ነበረ ፊቴ አካባቢ እና ያው ያን ጨዋታ አልጨረስኩኝም፣ ለማቋረጥ ተገድጄ ነበረ። እንደዛ ነበር ያለፈው።
በዓለም አቀፍ የብስክሌት ፌዴሬሽን ደረጃ መሰረት የኢትዮጵያ ምንጊዜም ሶስተኛ እንደሆነ የሚናገረው ኪያ የትግራዩን ጽጋቡ ገብረ ማርያም ፈለግ ተከትሎ ፕሮፌሽናል ብስክሌተኛ የሚሆንበትን እድል አግኝተዋል።
እንደ ኢትዮጵያ ያው ከኢትዮጵያ ካለነው ብስክሌተኞቹ ሶስተኛ ነኝ። የምንጊዜም በሚለው ዩሲአይ ነጥብ ባለን መሰረት ማለት ነው። አንደኛ ጽጋቡ ገብረ ማርያም ነው፣ ፕሮፌሽናል ብስክሌተኛ ነው። በኳስ ላይ ፊፋ እንደሚባለው ብስክሌት ላይ ደግሞ ያው ዩሲአይ ይባላል፣ የዓለም ብስክሌት ፌዴሬሽን ማለት ነው። እና ይሄ እንግዲህ ምንድን ነው ዩሲአይ የሚያውቃቸው ጨዋታዎች አሉ። እዛ ጨዋታዎች ላይ ኢንተርናሽናል ጨዋታዎች ላይ ነጥብ ትሰበስባለ፣ የሚሰጠው ነጥብ አለ። ያ ነጥብ በዛ ነጥብ መሰረት በየአመቱ ደረጃ ይወጣል። እና ስካውን ባለን ካሪየር የተሰበሰበው ነጥብ ሲታይ ነው ያ ደረጃ ሶስተኛ የሆንኩት እኔ ማለት ነው። ያው ገና ወጣት ነኝ ከዚህ በላይ እንደማሻካቃለሁ። ቀጣይ ክለብ ነው ክለቡ የአሜሪካ ክለብ ነው ኤጁኬሽን ፈርስት ይባላል ኢኤፍ ነው ባጭሩ ሲጻፍ። ግን ምን ኖረው ስፔን ውስጥ ነው ጂሮና የሚባል ከተማ ለ2023 ነው የፈረምኩትኝ። ከሁለት ሳምንት በኋላ ወደ ቦታው አቀናለሁ። ያው ጥሩ አመት እንደምን ከእግዚአብሔር ጋር ምነቴ ነው ከዚህ በላይ ጠንክሬም ታርቼ ብዙ አቅም እንዳለኝ አምናለሁ። ገና ብዙ አቅሜን አልተጠቀምኩም ብዬ ነው ማስበው። ባለፈው አመት ተማሪ ነበርኩ ከትምህርት ጋር ነበረ አንድ ላይ ያስኪድኩኝ እዚህ ላለሁበት ደረጃ ደረስኩት። ግን ካሁን በኋላ በፕሮፌሽናል ሙሉ ሰዓቴን ለብስክሌት ነው ሚኖረኝና ሙሉ አቅሜን እጠቀማለሁ ብዬ ስለማምን ጥሩ ነገር ይሆናል ብዬ አምናለሁ።
ወደፊት ኢትዮጵያን በብስክሌት ስፖርት ወክሎ ኦሎምፒክ ላይ መሳተፍ የሚፈልገው ኪያ ዋነኛ ህልሙ በቱር ደ ፍራንስ ላይ መሳተፍ ነው ይላል።
ያው በብስክሌት ስፖርት እንደ ሀገር ኦሎምፒክ መሳተፍ ፈልጋለሁ። መሳተፍ ብቻ ሳይሆን ያው የተሻለ ውጤት እንደ አንድ ጥቁር አፍሪካዊም ከዚህ በፊት ያልተደረገ ውጤት ማምጣት ፈልጋለሁ። በግሌ ደግሞ ቱር ደ ፍራንስ ግቤ ነው። ከዚህ በፊት የተሳተፉ ተጫዋቾች አሉ ከኢትዮጵያ ዘጋቡ ከአፍሪካዎች ደግሞ ኤርትራውያን ጎበዞች ናቸው እነሱ ተሳትፈውታል። ግን እኔ ደግሞ ማሸነፍ ፈልጋለሁ ቱር ደ ፍራንስ ላይ። ያ ትልቁ ህልሜ ነው። የመጨረሻው የብስክሌት ግቤ ያ ነው እና ለአፍሪካ አንድ እንደ አንድ ጥቁር አፍሪካዊ በዚህ ስፖርት ላይ ታይቶ የማይታወቅ አንድ ታሪክ ጽፌ ማለፍ ፈልጋለሁ። አሁንም እያየን ነው ቢኒያም ግርማይ የኤርትራው አዲስ ታሪክ እየጻፈ ነው እና እንደሚቻል ስላሳየ ከተሰራ ሁሉም ነገር ይቻላል። ያ ነው የመጨረሻ ግቤ።
ኪያ ለእስካሁኑ ስኬቶቹ ወላጆቹን ያመሰግናል።
ቤተሰቦቼ አሁን ያለሁበት ደረጃ አልደርስም ነበረ። ትልቅ አስተዋጽኦ ነው ያደረጉልኝ። ብስክሌት እንድጀምር አባቴ ነው ዋናው ምክንያቱ የሚወጣው። እሱ ብስክሌተኛ ባይሆን እውነት ለመናገር ማንንም አይቼ ልጀምር አልችልም። የእሱ ያሳለፋቸውን ከቤት ጀምሮ ሜዳሊያዎች ምናምን እያየሁን ያደኩት እና ሰው የሚነግረኝ ነገር ነበረ እንደ አባት መሆን አለብህ እንደዚህ ነበር አባት ምናምን፣ ያ ነገር እኔን አነሳስቶኛል። እናቴ ደግሞ ብስክሌቱን ከጀመርኩ በኋላ ያላት ፍቅር በጣም የሚገርም ነው። ስሜታዊ ነች ውድድር ላይ በማቴሪያልም በሞራልም በሁሉም ነገር ነው ሁለቱ የሚደግፉኝ እና እውነት ለመናገር ከማንም በላይ ትልቁን አስተዋጽኦ ያደረጉልኝ እነሱ ናቸው። በከባድ ጊዜም በደስታዬም ጊዜም ከጎን የነበሩ በቃ ምንም ቃል የለኝም ስለ እነሱ የምናገርበት እና በጣም ነው የምወዳቸው፣ በጣም ነው የማመሰግነው። ሁሉም ለእነሱ ነው የሚገባው።
እናቱ ፍጹም ብርሃኑ የኪያ ስኬት በዋናነት የራሱ ጥረት ውጤት እንደሆነ ተናግራ እሷም የልጇን ዝንባሌ ካየች በኋላ በምትችለው ሁሉ እየደገፈችው እንዳለች ትናገራለች።
እኔ ኪያ ብዙ መስዋዕት ከፍሎ ነው እዚህ ቦታ የደረሰው። ሌላው ቢቀር እንኳን ከትምህርትና ብስክሌት አብሮ ማካሄድ በጣም ከባድ ነው። ትምህርት አለ፣ ጠዋት አለ፣ ቅድስት ቴሬዛ ነው የሚማረው ከሰዓት እንደገና ሙሉ ቀን ነው 11 ሰዓት ተኩል ነው የሚመጣው። ሆምወርክ አለ፣ አሳይሜንት አለ፣ እንደገና ትሬኒንግ አለ። በጣም ይጨናነቅ ነበር፣ ያሳዝነኝ ነበረ እና ቁጭ ብሎ እንኳን ቁርሱን በስርዓት በልቶ አያውቅም። ዩኒፎርሙን እየለበሰ ነው ቁርሱን ማጎርሰው እና ጫማውን እንኳን መኪና ውስጥ እየሄድን ነው መኪና ውስጥ የሚያስረው። ይሄን ያድረስ ነው መስዋዕት የከፈለው። በትምህርቱም ስኬታማ ስለሆነ በዚህም ስኬታማ ስለሆነ እግዚአብሔርን አመሰግናለሁ። ጥሩ ሆኖለታል። እኔ እውነት ለመናገር ድሮ እኔ ብስክሌት አልወድም ነበር፣ ግን ያው ልጅክ የሚወደውን ነገር መደገፍ ግድ፣ የቤተሰብ ድጋፍ አንዱ ነው። ድጋፍ ሲኖረው ነው ልጅ የሚፈልግበት ቦታ በራሱ ፍላጎት በራሱ አላማ የሚነሳሰው። የቤተሰብ ድጋፍ ግድ ነው እና ያው ባለቤቴም ብስክሌተኛ እንደመሆኑ ጀማር ረጎራ የሱም አርያም ስላለ የሱን ማሊያ የሱን ማዳሊያ እያየ ነው እዚህ ቦታ የደረሰው። ዝናም አለ አባትክ እንዲህ ነበር ባለቤትሽ እንዲህ ነበር የሚባለውን ነገር ስንሰማ በጣም በቃ ውስጣችን እያደረብን ሄደው የሳይክሉ ፍቅር። እኔ ከሱ ብሼ አንደኛ እኔ ነው የተገኘሁት። በቃ ትሬኒንግ ያለበት ቀን ሌሊት ነው የምንነሳው፣ ሳንዱች ይዞ መሄደውን ጎማ እየነፋው አብረን መንገድ ሁሉ መብራት እያበራው ደስ ሌሊት ስለሚወጣ ክላስ ስላለው በሌሊት ነው የምንወጣው፣ መብራት እያበራው ነው የምከተለው። ያን ቦታ ጥሩ ቦታ ስለደረስን ደስ ብሎኛል፣ ድካሙንም እግዚአብሔር ስላሳካለት።
ብስክሌት ተገቢ ትኩረት ቢሰጠው ኢትዮጵያ እንደ አትሌቲክስ ሁሉ ስኬታማ ልትሆንበት የምትችለው ዘርፍ ነው ይላል ኪያ።
ብስክሌትና ሩጫ ተመሳሳይነት አለው፣ ሁለቱም አልቲቲዩድ ይፈልጋል። ሄጄ ባየሁባቸው ሀገራቶች ውስጥ እንደ ኢትዮጵያ ለጫካው የሚመች የአየር ንብረትም ያለው የቦታ ማቀማመጥ ለብስክሌት ያለው የለም። ያው የሌለው ኢንፍራስትራክቸሩ ነው። ብስክሌት ላይ አልተሰራም። ብዙ ሰዎች አያውቁትም ስፖርቱን። በተለይ ድሬዳዋ አካባቢና በትግራይ አካባቢ ነው የሚታወቀው። ያ አዳዲስ ወጣት ልጆች ተተኪዎች እንዳይፈሩ ያረጋግታል። ትኩረት እዚህ ላይ አለመሰጠቱም ጭምር ማለት ነውና መንግስት በተቻለ አቅም ባለሀብቶችም ሁሌ ነው ምለው ይሄን ነገር ትኩረት ሰጥተው ቢሰሩበት ብስክሌት እየተገዛ ክለቦች ቢበዙ ብዙ ወጣቶች መፍራት ይችላሉ እንደ ድሬዳዋም እንደ ኢትዮጵያም።
ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የዕለቱን የጋቢና ቪ መሰናዶ እዚህ ላይ ፈጸምን። ኤደን ገረመው መርሃ ግብሩን በመምራት፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረናችሁ ቆይተናል። እናንተም አብራችሁን ስለነበራችሁ እናመሰግናለን። ሰላም ጤና ስጥልን። ደህና ደሩ።